the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከምሽቱ ዋና ዋና ዜናዎች ለማስታወስ፣ በታች ሸበሌ ክልል የሚገኙ የሶማሊያ መንግስት ባለስልጣናት አልሻባብ ለጥቂት ሰዓታት የተቆጣጠሯቸው ሁለት ከተማዎች መልሰው ማስለቀቃቸውን ገለጡ። የደቡብ ሱዳን ወታደሮች ከሽምቅ ተዋጊዎች ጋር በሚያካሂዱት የመልሶ ማጥቃት ርምጃ አያሌ የሰብአዊ መብት ጥሰቶችን ፈጽመዋል ተባለ። የቡሩንዲ ባለስልጣናት ሶስት ሰዎችን አሰሩ የሚሉ ይገኝባቸዋል።
ዲሞክራሲ በኢትዮጵያ እንዲሰፍን ባለፈው ሳምንት መገባደጃ በተካሄደ የሁለት ቀናት ጉባኤ የቀረበ ጥናታዊ ጽሑፍ ከጥናቱ አቅራቢ ጋር የተካሄደ ቃለ ምልልስ በሁለተኛው አጋማሽ ይዘናል። ሌሎች ዘገባዎችና ቅንብሮችም አሉን።
ጤና ይስጥልን አድማጮች፣ እንደምን ውላችሁ አምሽታችኋል። ከዛሬ አርብ ግንቦት ሰባት ልዩ ልዩ ቅንብሮች ጋር የምሽቱ አስተናጋጆች አዲሱ አበበና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
በታች ሸበሌ ክልል የሚገኙ የሶማሊያ መንግስት ባለስልጣናት እንደገለጡት አልሸባብ ዛሬ አርብ ለጥቂት ሰዓታት ተቆጣጥሯቸው የነበሩትን ሁለት ከተሞች የመንግስቱ ኃይሎች መልሰው ይዘዋል። አልሸባብ ይዟቸው የነበሩት ከተሞች እንደገና በመንግስቱ ወታደሮች ቁጥጥር ስር መዋላቸውን ሶማሊያ የሚገኘው የአፍሪካ ህብረት ኃይልም አረጋግጧል። የክልሉ ገዢ አብዱልቃድር ሙሐመድ ኑር ለቪኦኤ የሶማሊኛ አገልግሎት እንደገለጡት የመንግስቱ ወታደሮች በወሰዱት የመልሶ ማጥቃት እርምጃ ከሞቃዲሾ በስተ ምዕራብ 75 ኪሎ ሜትር ላይ የሚገኙትን ሁለቱን ማለትም አውድ ሄግል እና ሙባረክ ከተሞችን መልሰው ተቆጣጥረዋል። የሆነ ሆኖ ነዋሪዎቹ አልፎ አልፎ የተኩስ ድምፅ እንሰማለን ብለዋል። በመልሶ ማጥቃት እርምጃው ሁለት ወታደሮችን ጨምሮ ቢያንስ አራት ሰዎች መሞታቸውን ባለስልጣናት ተናግረዋል።
በደቡብ ሱዳን ወታደሮች ከሽምቅ ተዋጊዎች ጋር በሚያካሄዱት ውጊያ በርካታ የሰብአዊ መብት ጥሰቶችን እንደፈጸሙ ኢጋድ አስታወቀ። ኢጋድ ዛሬ አርብ ይፋ ባደረገው መግለጫ ዩኒቲ ክፍለ ግዛት ተጀምሮ እስከ ጆንግሌና የላይኛው ናይል ግዛቶች ድረስ በዘለቀው የመልሶ ማጥቃት ዘመቻ አያሌ የመብት ጥሰቶችና ወከባዎች እንደተፈጸሙ፣ በርካታ መንደሮችም እንደተቃጠሉ አደራዳሪዎቹ ተጨባጭ መረጃዎችን አግኝተዋል ይላል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ሌሎችም ጦርነቱን ለማስቆም በየበኩላቸው ድጋፍ እንዲያደርጉ ኢጋድ ጥሪ አድርጓል። መግለጫው አክሎም የመንግስቱ ወታደሮች የመልሶ ማጥቃት ዘመቻውን ከጀመሩበት ካለፈው ሚያዝያ 19 ቀን ጀምሮ ወደ ዩኒቲ ዋና ከተማ ቤንቱዊ ለማለፍ ለፈለጉ የኢጋድ ተቆጣጣሪዎች መተላለፊያ የከለከሉ መሆናቸውን ገልጦ ይህም መንግስቱና ሽምቅ ተዋጊዎቹ ባለፈው ዓመት የፈረሙትን ጠላትነትን የማስቀረት ተኩስ አቁም ስምምነት የሚጥስ ነው ብሏል። እስክንድር ፍሬው ከአዲስ አበባ ዜናውን አድርሶናል። እነሆ ዝርዝሩን።
የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አደራዳሪዎች ዛሬ በአዲስ አበባ ወጡት መግለጫ የደቡብ ሱዳን ጦርነት ተባብሶ መቀጠሉን ገልጸዋል። ጦርነቱ ከተጀመረ 3 ሳምንታት ሊሞላው እንደሆነ ያስታወሰው መግለጫው በተለይ በዩኒቲ ግዛት ተባብሶ መቀጠሉን ጠቁሟል። የመንግስት ኃይሎች እንደ አውሮፓውያን አቆጣጠር ከሚያዝያ 27 ጀምሮ የተቀናጀ ሙሉ ጥቃት እያካሄዱ ይገኛሉ ነው ያለው። ጦርነቱ የሚካሄድባቸው ቦታዎችም ሩብኮና፣ ማዮም፣ ጉይት፣ ኮችና ማይንዲት መሆናቸውን ጠቅሷል። በሲቪሎች ላይ ያነጣጠሩ ጥቃቶች ስለመፈጸማቸው፣ መንደሮች ስለመውደማቸው፣ ከመቶ ሺህ በላይ ሰዎችም ስለመፈናቀላቸው ሪፖርቶች እንደደረሷቸውም ነው የኢጋድ አደራዳሪ ተቃዋሚዎች አስታወቁት። የሰብአዊ እርዳታ ድርጅቶችና የተባበሩት መንግስታት ተቋማት ሰራተኞቻቸውን እንዲያስወጡ መገደዳቸውንም ገልጸዋል። በዚህ ጦርነት ምክንያት የኢጋድ የተኩስ አቁም ተቆጣጣሪዎች መንቀሳቀስ እንዳልቻሉ መግለጫው አመልክቷል። የኢጋድ አባል ሀገራት መሪዎች፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ሌሎችም ተባባሪዎች ጦርነቱ ይቆም ዘንድ የበኩላቸውን እንዲያደርጉም ጥሪ አቅርበዋል። መግለጫው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከጥቂት ቀናት በፊት ባወጣው መግለጫ ያገረሸው ጦርነት መንግስትና ተቃዋሚዎች የፈረሙትን የተኩስ አቁም ስምምነት የሚጥስ ነው ብለዋል። በአዲስ አበባ ሲካሄድ የቆየው የደቡብ ሱዳን የሰላም ድርድር ያለ ውጤት ከተበተነ ሁለት ወር አልፎታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የቡሩንዲ ባለስልጣናት ከሰሞኑ መፈንቅለ መንግስት ሙከራ ጋር በተያያዘ ሶስት ግለሰቦችን አሰሩ። የመፈንቅለ መንግስቱ መሪ የነበሩት ጄኔራል የት እንዳሉ አልታወቀም። ፕሬዚዳንታዊው አፈቀላጤ ዊሊ ኒያምቲዌ ዛሬ አርብ ለቪኦኤ ዘጋቢ ጌብ ጄዝሎ እንደገለጡት ፕሬዚዳንቱ ፒየር ንኩሩንዚዛን ለመገልበጥ አድማ የመሩት ጄኔራል ጎድፍሮይድ ኒዮምባሬ እየተፈለጉ ናቸው። ምናልባትም ተደብቀው ይሆናል ተብሎም ይጠረጠራል ብለዋል አፈቀላጤው። በቁጥጥር ስር የዋሉት ሶስት ሰዎች የቀድሞ ፖሊስ ዋና አዛዥ፣ የቀድሞ መከላከያ ሚኒስትር እና የመፈንቅለ መንግስቱ ቃል አቀባይ ናቸው። ብሩንዲ ዋና ከተማ ቡጁምቡራ የሚገኘው የቪኦኤ ዘጋቢ ጌብ ጀስሎ ፕሬዚዳንት ፒየር ንኩሩንዚዛ ዛሬ አርብ በሞተር ብሽክሌት ታጅበው ወደ ከተማዋ ሲገቡ በመንገዶች ግራና ቀኝ የተሰለፉ ደጋፊዎቻቸው በጭብጨባና በሆታ ተቀብለዋቸዋል ብሏል። ንኩሩንዚዛ ዛሬ ማምሻው ላይ ለህዝቡ ንግግር ያደርጋሉ ተብሎም የተጠበቀ ነው። ይህ በእንዲህ እንዳለ የአፍሪካ ህብረት ወደ ብሩንዲ የሰብአዊ መብቶች አያያዝ ታዛቢዎችን እንደሚልክ አስታውቋል። ከመፈንቅለ መንግስት ሙከራው በኋላ ትናንት ሐሙስ የተኩስ ልውውጥ መጫሩም ተገልጧል። በሌላ በኩል ደግሞ በሺዎች የሚቆጠሩ ቡሩንዲያውያን ሀገራቸውን እየጣሉ በመሸሽ ላይ መሆናቸውን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታውቆ በአገሪቱ ውስጥ የሁከት ሁኔታ ከተቀሰቀሰ ካለፈው ወር መጀመሪያ አካባቢ አንስቶ ወደ ታንዛኒያ፣ ሩዋንዳና ኮንጎ ዲሞክራሲያዊት ሪፐብሊክ የገባው ሰው ቁጥር ከ105,000 መብለጡን አመልክቷል። የመንግስታቱ ድርጅት የጸጥታው ጥበቃ ኮሚቴ ደግሞ ከየትኛውም ወገን የሚነሳን የአመፅ አድራጎትና ሁከት አውግዞ ወገኖቹ ሁሉ ለሰላምና ለጸጥታ ቅድሚያ እንዲሰጡ አሳስቧል። ከተለያዩ ዘጋቢዎቻችን ያገኘናቸው ሪፖርቶች አሉ፣ ለመጽሔት ተዘጋጅተዋል።
ከኢራን ጋር የሚደረገው የኒውክሌር ጦር መሳሪያ ስምምነት በፋርስ ባህረ ሰላጤ መሪዎችና በዋሽንግተን መካከል ያለውን ግንኙነት አያበላሽም ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። ሚስተር ኦባማ ትናንት ሐሙስ ነው ከሰላጤው ሀገሮች ጋር መሪዎች ጋር በካምፕ ዴቪድ በተካሄደው ስብሰባ ላይ ይህን ያረጋገጡላቸው። የየሀገሮቻችሁ ሁሉና በኢራንም ሆነ በሌሎች ስጋት ቢደርስበት ዩናይትድ ስቴትስ ወታደራዊ እርዳታ ከማድረግ አትቆጠብም ሲሉም የጸጥታ ወይም የደህንነት ዋስትና ሰጥተዋል ኦባማ። በጋራ መግለጫችን ላይ እንዳሰፈር ነው አሉ ኦባማ፣ ዩናይትድ ስቴትስ ከፋርስ ባህረ ሰላጤ ሀገሮች አባላት ጋር ለመስራት ሉዓላዊ ክብራቸውን የሚዳፈር አንዳች ነገር ቢመጣም ያን ለመመለስም ሆነ ለመቋቋም ተዘጋጅታለች። በካምፕ ዴቪዱ ጉባኤ የተሳተፉ ስድስቱ የፋርስ ባህረ ሰላጤ ሀገሮች መሪዎችና ከፍተኛ ባለስልጣናት ከሳውዲ አረቢያ፣ ከኩዌት፣ ከቃታር፣ ከባህሬን፣ ከኦማንና ከአረብ ኤሚሬትስ ናቸው።
አድማጮች፣ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የቦዝኒያ ባለስልጣናት ከእስላማዊ መንግስት አማጽያን ጋር ተሰልፈዋል ብለው የጠረጠሯቸውን 12 ሰዎች አሰሩ። ዛሬ አርብ ይፋ በሆነ የአቃቢያን ህግ መግለጫ ታሳሪዎቹ ሶሪያና ኢራቅ ውስጥ በህገ ወጥ ጦርነት ተካፍለዋል ይላል። ሮይተርስ ዜና አውታር ዘገባ ደግሞ እስሩ የተፈጸመው ቀደም ባሉ 8 ወራት በአገሪቱ የተካሄደውን አሰሳ ተከትሎ መሆኑን ገልጧል። በአሰሳው በርካታ ጠመንጃዎች፣ ቦምቦች፣ ጥይቶችና የተለያዩ ወታደራዊ ትጥቆች ተይዘዋል። ቦዝኒያ ያሉ የመንግስት ባለስልጣናት እንደሚሉት ከሆነ ወደ 150 ያህል ቦዝኒያውያን ለእስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ለመሰለፍ አገራቸውን እየተዉ ተሰደዋል።
የእስላማዊ መንግስት ነኝ የሚለው አማጺ ቡድን ተዋጊዎች በኢራቋ ራማዲ ከተማ የሚገኝ አንድ የመንግስት ይዞታ በሆነ ግቢ ዛሬ አርብ ተቆጣጥረዋል። ሰንደቅ ዓላማቸውንም በመዲናዋ አንባር አውለብልበዋል። ይሁን እንጂ ከተማዋን ሙሉ በሙሉ እንዳልተቆጣጠሩ አንድ የኢራቅ ምክር ቤት አባል ለአሜሪካ ድምፅ ኩርድ አገልግሎት ገልጠዋል። በምዕራብ ራማዲ የሚገኘው ወታደራዊ እዝ አሁንም በመንግስቱ ጦር ቁጥጥር ስር እንደሆነ ነው የሚታመነው። አይሲስ ተዋጊዎች ወደ ማዕከላዊቱ ከተማይቱ ለመድረስ ሌሊቱን የቦምብ ፍንዳታ ሲያደርሱ እንደነበርም ታውቋል።
በመጨረሻም ታዋቂው የጊታር ተጫዋችና የብሉስ ዜማ ድምፃዊ ቢቢ ኪንግ በ89 ዓመቱ ከዚህ ዓለም በሞት ተለየ። Now it is 3 o'clock in the morning. Can't even close my eyes. የብሉስ ንጉሥ በመባል የሚታወቀው ኪንግ ላስ ቬጋስ በሚገኝ መኖሪያ ቤቱ ነው ትናንት ሐሙስ በሰላም ያንቀላፋው ብለዋል ጠበቃው። አድማጮች፣ ወደ ኋላ ላይ በሚኖረን የሙዚቃ ማቅረቢያ ጊዜያችን ስለ ቢቢ ኪንግ ሰፋ አድርገን ከሙዚቃው ጋር እናቀርባለን። የሰዓቱ የዓለም ዜናም በዚሁ አበቃ። የተከበራችሁ አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ አማርኛው አገልግሎት የሚተላለፈውን የዛሬ አርብ ግንቦት 7 2007 ምሽት ቅንብር ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። የአርብ ምሽት ልዩ ልዩ ዝግጅቶችና ዘገባዎች፣ በርከት ያሉ ቅንብሮችንም እናሰማችኋለን። በስርጭታችን ጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ የብሔራዊ ምርጫ ቦርድን ጋዜጣዊ መግለጫ ይመለከታል። ታዲያ እየተሰናዳ ነውና ቆየት ብሎ ነው የሚቀርበው። አሁን እዚያው አዲስ አበባ የሚያቆየን ሌላ ዘገባ ነው። መለስካቸውም ሀይዞ የቀረበው
ሰማያዊ ፓርቲ በ2007 ምርጫ ከሚሳተፉት ፓርቲዎች ምናልባት አዲሱ ፓርቲ ሳይሆን አይቀርም። ፓርቲው ከተቋቋመም 4 ዓመቶች አልደፈነም። ስለሆነም በአገር አቀፋዊ ምርጫ ለመሳተፍም የመጀመሪያው ነው። የፓርቲው ምክትል ሊቀመንበርና የፓርቲው የዚህ ምርጫ ዘመቻ አስተባባሪ አቶ ስለሽ ፈይሳ እንደሚሉት የ2007 ምርጫ የፓርቲያቸው መሪ መፈክርና ሕዝቡም በትክክል እንዲገነዘበው ለማድረግ ስንደክምበት ወይንም ስንጥርበት ቆይተናል የሚሉት የኢህአዴግ የ24 ዓመታት የሥልጣን ዘመን በሕዝብ ድምፅ በዚህ ምርጫ ማብቃት አለበት የሚለውን ቁም ነገር ማስጨበጥ ነው ይላሉ። በአጭሩ መፈክሩ የ24 ዓመታት አገዛዝ ይብቃ ይላል።
የኢህአዴግ ፖሊሲዎች በዚህ 24 ዓመት ውስጥ በእኛ እምነት ወድቋል ብለን ነው የምናምነው። ከዚህ በተሻለ ኢትዮጵያ በዚህ 24 ዓመት ውስጥ ከፍ ያለ እድገት ላይ መድረስ ነበረባት። ከዚህም ውጭ ደግሞ ኢህአዴግ የሚያደርሳቸው ከሰብአዊ መብት ጋር ከዲሞክራሲውን ከፍ ወዳለ ደረጃ ከማድረስ ጋር እለት እለት እየሰራቸው የመጡት ስራዎች በጣም ወደ ጨለማ እየተገፉ ነው። ፊት ከነበረበት ከተነሳበት አኳያ እንኳን ቢመዘን በ24 ዓመት ውስጥ ወደ ቁልቁል እየተንደረደረ ነው እና ይሄ መለወጥ አለበት የሚል ስለሆነ ይህን መለወጥ የሚችለው አካል ደግሞ ኢህአዴግ አይደለም። ኢህአዴግ ተሞክሮ ወድቋል። ስለዚህ ሌላው አካል ነው።
አቶ ስለሺ ለቪኦኤ በሰጡት ቃለ ምልልስ እንዳተቱት ይህንን ስንል ግን እንዲሁ ለመንቀፍ ወይንም ለመቃወም ብቻ ሳይሆን አማራጭ ያልናቸውን ፖሊሲዎች በማቅረብ ጭምር ነው ይላሉ። ዝርዝሩን በብዙ የፓርቲው ጽሑፎችና የቅስቀሳ ዝግጅቶች ፓርቲው እንዳሳወቀ ገልጸው ዋናው ነገር ግን የአንድን ሀገር ሕዝብ ማስተባበር መቻለው ይላሉ።
መታወቅ ያለበት የፖለቲካ ፓርቲዎች የነገሮች ሁሉ ጀማሪና ጨራሽም አይደሉም። ሁሉም ነገር ያለው እውቀትም ያለው ሀብትም ያለው ሀገር ለማሳደግ ከተፈለገ በውጭም በውስጥም ኢትዮጵያ ትልቅ ሀብት አላት። የሰው ኃይል ሀብትም ቢሆን የተፈጥሮ ሀብትም ቢሆን እኛ መስማማትና የሚያሰራ ኮንዲዚቭ የሆነ ኮንዲሽን መፍጠር ከቻልን ኢትዮጵያ ትልቅ ሀገር ነችና እሱ ማስተባበር እንችላለን። በዚህ ደረጃ ደግሞ ብዙ ምሁራን፣ ብዙ አዋቂዎች በውጭም በውስጥም ከእኛ ጋራ ከጎናችን እንዳሉ በተለያየ መድረክ ያሳየን ስለሆን ህዝቡን ተስፋ እናደርጋለን።
በምርጫ ውድድር ገብቶ ይህን ለውጥ ለማስገኘት የሚያስችል ዘዴ ተቀይሶም ለተወካዮች ምክር ቤት ወደ 400 የሚጠጉ እጩዎችን፣ ለክልል ምክር ቤት ደግሞ ወደ 800 የሚሆኑ ተወዳዳሪዎችን ፓርቲያቸው አዘጋጅተው እንደነበረም አቶ ስለሽ ያስረዳሉ። ይሁንና ምርጫ ቦርድ ይህ እቅዳችን ግቡን እንዳይመታ ህግን የጣሰ እርምጃ ወስዷል ሲሉም ይከሳሉ።
አብዛኞቹ እጩዎች በተለያዩ ክልሎች፣ አማራ ክልል፣ በደቡብ ክልል መጀመሪያ የጀመረው ከጂንካ ነው። ጂንካ ላይ የሚገኙ በዚህ ልዩ ወረዳ የነበሩ 24 የሚደርሱ እጩዎቻችን ናቸው። 6 የተወካዮች ምክር ቤት፣ 18 የክልል ምክር ቤት እጩዎችን በመጀመሪያ ደረጃ የብሔራዊ ምርጫ ቦርዱ ምንም በህግ ተቀባይነት ሳይኖሩ ምንም ስህተት ሳይኖር ሰረዘ። ከዛም በኋላ ይሄ በዚህ አላቆመም። በሌሎችም ቦታዎች በአማራ ክልልም በደቡብ ክልልም ትግራይን ጨምሮ ሌሎችም ተሰርዘዋል። ከ200 በላይ የሚሆኑ እጩዎቻችን ከቅጽ 3 ወደ ቅጽ 4 አልተላለፉም። ያ ማለት የእጩነት መታወቂያ አልተሰጣቸውም ወይ እጩ እንዲሆኑ አልተፈለገም።
የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ክስ ውድቅ ሲያደርገው መቆየቱ በአሜሪካ ድምፅ ሬዲዮ መዘገቡ አይዘነጋም። ብሔራዊ ምርጫ ቦርድ እንደገለጸው ሰማያዊ ፓርቲ ያቀረባቸው እጩዎች በተጠቀሱት የምርጫ ክልሎች እንዲሰረዙ የተደረጉት በተለያዩ ምክንያቶች ነው። በአብዛኛው ሰማያዊ ፓርቲ ያቀረባቸው እጩዎች የሌሎች ፓርቲዎች አባላት ስለነበሩ እንደሆነ የምርጫ ቦርድ የተለያዩ ባለሥልጣናት ሲገልጹ ቆይተዋል። የምርጫ ቦርድ የተለያዩ ይፋ መግለጫዎች ሰማያዊ ፓርቲ ሕገወጥ ተግባራትን ፈጽሟል ይላሉ። በመሆኑም በፓርቲውና በምርጫ ቦርድ መካከል የሻከረ ግንኙነት እንዳለ እነዚህ ክሶችና የክሶች መልሶች ምስክሮች ይመስላሉ። አቶ ስለሽ እንደሚሉት በአሁኑ ወቅት እንኳ በትክክል አውቄያቸዋለሁ የሚላቸውን የሰማያዊ ፓርቲ እጩዎችን ዝርዝር በይፋ እንዲያስታውቅ ፓርቲያቸው ለጻፈው ደብዳቤ ቦርዱ መልስ አለመስጠቱን ያማርራሉ። ለማንኛውም ግን ሰማያዊ ፓርቲ እስከ ዛሬ ድረስ ለተወካዮች ምክር ቤት ከ100 በላይ እጩዎችን እንደሚያሰማራ እርግጠኛ ነው። የተወዳዳሪዎቹን ቁጥር ግን አሁንም በትክክል አያውቅም። ቀላል የማይባል ቁጥር ያላቸው ተወዳዳሪዎች ጉዳያቸው በእንትልትል ይገኛል ይላሉ አቶ ስለሺ።
በተለይ ከዚህ ከፍርድ ቤት ኬዝ ጋር ተያይዞ አሁንም በፍርድ ቤት የተንጠለጠለ ጉዳይ ያላቸው ብዙ ቁጥር፣ ቀላል የማይባል ቁጥር አለ። ተወስኖላቸውም ውሳኔውን ብሔራዊ ምርጫ ቦርዱም በየደረጃው ያሉ የምርጫ አካላትም ተግባራዊ ላለማድረግ የፍርድ ቤትን ውሳኔ ተጻረው የቆሙበትና ውሳኔ ያላገኘ የተንጠለጠለ ሁኔታ ስላለ ኤግዛክት ፊገሩ ይሄ ነው ለማለት በጣም አሁንም አስቸጋሪ።
እንዲያም ሆኖ ግን ሰማያዊ ፓርቲ በሀገሪቱ የተለያዩ የምርጫ ክልሎች ካሰማራቸው መካከል ጠቅላይ ሚኒስትሩን አቶ ኃይለማርያም ደሳለኝን ጨምሮ ከፍተኛ የመንግስት ባለሥልጣናትንና የገዢው ፓርቲ ዕውቅ አባላትን በምርጫው ፍልሚያ ላይ የሚገዳደሩ አባሎቼ ተሰልፈዋል ሲሉ አቶ ስለሺ ፈይሳ ለቪኦኤ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ማምሻውን የደረሰን ብሔራዊ ምርጫ ቦርድ የሰጠው ጋዜጣዊ መግለጫ እንደተሰናዳ እናቀርባለን። ወደ ብሩንዲ ወደሚመለከት ዘገባ ነው የምናልፈው። ወደ ብሩንዲ የሰብአዊ መብቶች አያያዝ ታዛቢዎችን እንደሚልክ የአፍሪካ ህብረት አስታውቋል። ከመፈንቅለ መንግስት ሙከራው በኋላ ትናንት ሐሙስ የተኩስ ልውውጥ መጫሩም ተገልጠዋል። በሌላ በኩል ደግሞ በሺዎች የሚቆጠሩ ብሩንዲያውያን አገራቸውን እየጣሉ በመሸሽ ላይ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR አስታውቆ በአገሪቱ ውስጥ የሁከት ሁኔታ ከተቀሰቀሰ ካለፈው ወር መጀመሪያ አካባቢ አንስቶ ወደ ታንዛኒያ፣ ሩዋንዳና ኮንጎ ዲሞክራሲያዊ ሪፐብሊክ የገባው ሰው ቁጥር ከ105,000 መብለጡን ነው ያመለከተው። የመንግስታቱ ድርጅት የጸጥታው ጥበቃ ኮሚቴ ደግሞ ከየትኛውም ወገን የሚነሳን አመፅ አድራጎትና ሁከቶች አውግዞ ወገኖች ሁሉ ለሰላምና ለጸጥታ ቅድሚያ እንዲሰጡ አሳስቧል። ማርታ ፋንደር ቮልፍ ከአዲስ አበባ፣ ሊሳ ሽላይን ከጄኔቫ፣ ማርጋሬት በሽር ከኒውዮርክ የላኳቸውን ዘገባዎች አጣምሮ ሰለሞን አባተ ጨምቆ እንዲህ ለመጽሔት አዘጋጅቷቸዋል።
እየተበላሸ መጥቷል የተባለው የብሩንዲ ሁኔታ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ስብሰባ እንዲቀመጥ አስገድዶታል። በዚህ የትናንት ሐሙስ ስብሰባው ምክር ቤቱ በርካታ ውሳኔዎችን ማሳለፉን የምክር ቤቱ ሊቀመንበር አምባሳደር ዲያሎ አሚና ጂቦ ገልጸዋል።
The Peace and Security Council today had decided to quickly deploy the human rights observer.
የሰላምና የጸጥታ ምክር ቤቱ ሁኔታዎችን የሚፈትሽና ሲቪሉን ህዝብ ለመርዳት የሚያስችል እገዛ የሚሰጡ የሰብአዊ መብቶች አያያዝ ታዛቢዎችን በፍጥነት ለመላክ ወስኗል።
መቼና ስንት ታዛቢዎች እንደሚላኩ ምክር ቤቱ ገና አላሳወቀም። የአፍሪካ ህብረት ለብሩንዲ የሰሞኑ የፖለቲካ መንተክተክ አንዳች መፍትሄ የሚያበጁ ብሎ ያሰባቸውን የአዛውንት ቡድን ባለፈው ሳምንት ማብቂያ ወደ ቡጁምቡራ ልኮ ነበር። የምስራቅ አፍሪካ መሪዎች ባቀረቡት ሐሳብ ደግሞ ነጻና ፍትሐዊ ምርጫ ሊካሄድ የሚችልባቸው ሁኔታዎች እስኪመቻቹ፣ ስደተኞች ወደ ሀገራቸው እስኪመለሱና ሁሉም ወገኖች የሁከትና የአመፅ አድራጎታቸውን ሙሉ በሙሉ እስኪያቆሙ የምርጫው ጊዜ እንዲተላለፍ ጠይቀዋል። የመፈንቅለ መንግሥት ሙከራ ከተደረገ ወዲህ ግን ውጊያዎች እዚህም እዚያም እየበዙ መምጣታቸው ቢስተዋልም የሚጭራቸውና የሚመራቸው ግን ተቃዋሚዎቹ ይሁኑ የመንግሥት ኃይሎች አይታወቅም። ለማንኛውም ሕገ መንግሥቱን የሚረግጥ ማንኛውንም የመንግሥት ለውጥ አካሄድ የአፍሪካ ኅብረት የሰላምና ጸጥታ ምክር ቤት እንደሚያወግዝ ሊቀመንበሩ ጅቦ አስታውቀዋል።
The PSC strongly condemn any attempts seizing power through violence.
የሰላምና የጸጥታ ምክር ቤቱ ማንኛውንም በአመጽና ሰላምን በሚጻረር መንገድ ስልጣን ለመጨበጥ የሚደረግን ሙከራ በብርቱ ያወግዛል። የሰላምና የጸጥታ ምክር ቤቱ በተጨማሪም ሁሉም ብሩንዲያውያን ወገኖች በተቻለ ፍጥነት ቀውሱን በሰላምና በሕጋዊ መንገድ ለመፍታት የሚያስችል ውይይት ድባብ እንዲፈጥሩ ያሳስባል።
እስከ ትናንት ቢያንስ ተቃውሟቸውን ለመግለጽ የወጡ ሰዎች 14 መገደላቸውን የማርታ ፋንደር ቮልፍ የአዲስ አበባ ዘገባ ጠቁመዋል። በሌላ በኩል ደግሞ ሊሳ ሽላይን የተባበሩት መንግስታት ስደተኞች ጉዳይ ከፍተኛ ኮሚሽነር ዋና መስሪያ ቤት ከሚገኝባት ጄኔቫ ባስተላለፈችው ዘገባ መሰረት ባለፉት ጥቂት ቀናት ውስጥ ታንዛኒያ የገቡ ቡሩንዲያውያን ስደተኞች ቁጥር በድንገትና በከፍተኛ ሁኔታ ማሻቀቡን ኮሚሽነሩ አስታውቋል። ከታንዛኒያ የኢሚግሬሽን ባለስልጣናት በተገኘ መረጃ መሰረት 50 ሺህ የሚሆኑ ቡሩንዲያውያን በታንጋኒካ ሐይቅ ዳርቻዎች ላይ እጅግ በከበደ ሁኔታ እየኖሩ ሲሆኑ፣ ሌሎች 10 ሺህ የሚሆኑ ደግሞ ድንበር አቋርጠው ለመግባት እየጠበቁ መሆናቸው ታውቋል። በተጨማሪ ደግሞ ሌሎች 26 ሺህ ቡሩንዲያውያን ሩዋንዳ ውስጥ፣ 9 ሺህ ደግሞ በኮንጎ ዲሞክራሲያዊት ሪፐብሊክ ኪቩ ክፍለ ሀገር መጠለላቸውን ዩኤንኤችሲአር ገልጿል። የስደተኞቹ ቁጥር በአካባቢው ካሉት ሀገሮች በታንዛኒያ የበዛውና በሌሎቹ ያነሰው ቡሩንዲን ለቀው እንዳይወጡ እየታገዱ በመሆኑ ነው ሲሉ የዓለሙ የስደት ጉዳይ መስሪያ ቤት ቃል አቀባይ ካሪን ደግሩይል ለቪኦኤ ገልጸዋል።
It's easier to block the road to Rwanda and the road to the DRC than preventing people moving up to Tanzania.
ሰዎች ወደ ታንዛኒያ እንዳይገቡ ከመድረግ ይልቅ ወደ ሩዋንዳና ወደ ኮንጎ የሚወስዱትን መንገዶች መዝጋት ይቀላል። መንገድ መዝጊያዎች ቆመዋል። ታጣቂዎቹ እንደሚያሰቃዩአቸውና እንደሚያንገላቱአቸው ሰዎች እየተናገሩ ነው። አንዳንዶቹ ጉቦ ይፈልጋሉ፣ ሌሎች ደግሞ ግልጽ የፖለቲካ አጀንዳዎቻቸውን አሳውቀው ነው ሰውን የሚያቆሙት።
በሌላ በኩል ደግሞ የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነሩ ቢሮ ዛሬ ባሳወቀው ስጋቱ ቡሩንዲ ውስጥ የጦር ኃይሎቹ ባለፉት 2 ቀናት እየወሰዷቸው ያሉ እርምጃዎች የሲቪሎችን ሕይወት አደጋ ላይ የሚጥሉ መሆናቸው እያሳሰበው መሆኑን አመልክቷል። የከሸፈውን መፈንቅለ መንግስት ለመበቀል እርምጃዎች የሚወሰዱ ከሆነ የሀገሪቱ አለመረጋጋት ለተራዘመ ጊዜ ሊዘልቅ ወይም የባሰም ሊሆን እንደሚችል የሰብአዊ መብቶች ኮሚሽነሩ ቃል አቀባይ ሩፐርት ኮልቪ አስጠንቅቀዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የድርጅቱ ዋና ጸሐፊ ልዩ ልዑክ ከሆኑት የታላላቅ ሐይቆች አካባቢ መልእክተኛ ሰኢድ ጄኔት አሁን ስላለው የሀገሪቱ ሁኔታ ማብራሪያ መስማቱን የምክር ቤቱ ሊቀመንበር የሆኑት የሊቱዋኒያ አምባሳደር ራይሞንዳ ሙርሞካይቴ ለጋዜጠኞች ዛሬ አስታውቀዋል።
The members of the Security Council condemned the violent unrest in Burundi and specifically condemned those
የጸጥታ ጥበቃ ምክር ቤቱ አመጽ አዘል የሆነውን አለመረጋጋት በተለይም ደግሞ በሲቪሎች ላይ የሚነሳን ማንኛውንም አይነት ጥቃት የሚያደራጁ ወይንም የሚጠነስሱና ስልጣንን በህገወጥ መንገድ ለመያዝ የሚሞክሩትን ሁሉ ያወግዛል።
የጸጥታ ጥበቃ ምክር ቤቱ በተጨማሪም ወገኖቹ ወደ ሁከት መንገድ እንዳይሄዱ ለሰላምና ለጸጥታ ቅድሚያ እንዲሰጡ ጥሪ እንደሚያስተላልፍ የምክር ቤቱ ሊቀመንበር አክለው አሳስበዋል።
The members of the Security Council called for the swift return to the rule of law.
የጸጥታ ምክር ቤቱ የህግ በላይነት ፈጥኖ እንዲመለስ፣ ተቀባይነት ያለው ምርጫም በአሩሻ ስምምነት መንፈስ እንዲካሄድ ለሁሉም ወገኖች ጥሪ ያቀርባል።
የጸጥታ ጥበቃ ምክር ቤቱ በተጨማሪም የመንግስታቱን ድርጅት ተጠሪ የሆኑትን የሚስተር ጄኔትን፣ የአፍሪካ ህብረትና የምስራቅ አፍሪካ ማህበረሰብን ጥረቶች እንደሚደግፍ ሊቀመንበሩ ሙርሞካይቴ አመልክተው አስፈላጊ ሆኖ እስከተገኘም ጉዳዩን በቅርብ እየተከታተለ የመቆየት ፍላጎት እንዳለው ምክር ቤቱ ማስታወቁን ገልጸዋል። ሰላምና መረጋጋትን አደጋ ላይ የሚጥል ማንኛውም የሁከት ሁኔታ የሚፈጠር ከሆነ ፈጣን ምላሽ ለመስጠት የመንግስታቱ ድርጅት ነቅቶ እየተከታተለ ነው። ምላሹ ምን ይሆናል? ገና አልተገለጸም ወይም አልታወቀም።
አድማጮች፣ አሁን ደግሞ የፕሮግራም ማሳሰቢያ አለን። እዚህ ገደማ
በአካባቢዎ ያዩትንና ያስደሰቶትን ያስገርሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጅዎ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪቃ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሎታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣
ለአይኦኤስ ተጠቃሚዎች ከአፕ ስቶር፣
ለኖኪያ እና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የእርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችንን በኢንተርኔት ለምትከታተሉ አድማጮች የድረ ገጻችንን አድራሻ ለማስታወስ www.voanews.com/horn የሚለውን ተጠቀሙ።
በስልክ ለማድመጥ ለምትፈልጉና አገልግሎቱን ለማግኘት የሚያስችል የስልክ መስመር ያላችሁ voa.horn.mobi ብላችሁ ፈልጉን።
አድማጮች አሁን ወደ ተከታዩ ቅንብር ነው የምናልፈው። ወደ አዲስ አበባ ነው የሚወስደን። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን ከዚህ ከስቱዲዮ።
ወደ ቀዳሚው ቅንብር እንዳልነው ወደ አዲስ አበባ እንወሰዳችሁ። እንሆ አምስት መቶ 547 መቀመጫዎች ባለው ምክር ቤት እጩዎችን አወዳድሮ ለማሸነፍ 58 ፓርቲዎች ናቸው የሚወዳደሩት። ከእነዚህ መካከል ሶስት ፓርቲዎች በርካታ እጩዎችን ማስመዝገባቸው ተገልጧል። በምርጫው ዙሪያ መሰረታዊ መረጃዎችን ከጠቃሚ የክንዋኔ ጊዜ ሰሌዳ ጋር አጣምረው ሄኖክ ሰማእግዜር ከአዲስ አበባ በመስመር ላይ ይገኛል። እንደምናመሸ ሄኖክ።
እንደምናመሸ አሉላ። እንግዲህ ለአምስተኛ ጊዜ የሚካሄደው የዘንድሮ የኢትዮጵያ ብሔራዊ ምርጫ በተለይ ደግሞ የሕዝብ ተወካዮች ምክር ቤት መቀመጫዎች ወሳኝ ናቸው። ሀገሪቱን ለአምስት ዓመታት ለመጪዎቹ አምስት ዓመታት የሚመራውን ፓርቲ ወይም ጥምረት የሚወስኑ ይሆናል። እንግዲህ ከላይ በመግቢያ እንደጠቀስከው 547 መቀመጫዎች ናቸው። በአጠቃላይ የቀረቡት እጩዎች ደግሞ 1828 መሆናቸውን ነው የተረዳ ነው። ከእነዚህ መሀል 301 ሴቶች እንደሆኑ ከምርጫ ቦርድ ባገኘነው መረጃ ተመልክቷል። በአጠቃላይ የድምፅ መስጫ ካርድ የወሰዱ መራጮች ቁጥር እንግዲህ 36.8 ሚሊየን እንደሆኑ የኢትዮጵያ ምርጫ ቦርድ በዛሬው ዕለት ገልጿል። እንግዲህ ካለፈው የ2002 ምርጫ በ4 ሚሊየን ብልጫ እንዳለው ነው የሚነገረው። በጠቅላላ በሀገሪቱ ሁለት አይነት የምርጫ ጣቢያዎች አሉ። ጊዜያዊና ቋሚ የምርጫ ጣቢያዎች ናቸው። የድምፅ መስጫ ጣቢያዎች 45795 የድምፅ መስጫ ወይም የምርጫ ጣቢያዎች አሉ። አሉላ።
መልካም ሄኖክ። በዚህ ብሔራዊ ምርጫ በተለይ ለሕዝብ ተወካዮች ምክር ቤት በርካታ እጩዎችን ያቀረቡ ቅድም በመግቢያው የጠቀስናቸው ሶስት ፓርቲዎች ለመሆኑ እነማን ናቸው?
እንግዲህ በአጠቃላይ 58 ፓርቲዎች ናቸው በዚህ ምርጫ የሚወዳደሩት። ከ61 የሚበልጡ ፓርቲዎች በእርግጥ ነባር ፓርቲዎችም እንዲሁ በተለይ የተቃዋሚ ፓርቲዎች አንድነትና መያድን የመሳሰሉ የውስጥ አሰራር ግድፈት ወይም ደግሞ የሀሳብ ልዩነት ተነስቷል ወዘተ በሚል አንዱን ወገን ነው ተቀባይነት የሰጠው ምርጫ ቦርድ። ወደ ዝርዝሩ አልገባም። ሆኖም ገዢው ፓርቲ ኢህአዴግ 501 መቀመጫዎችን ለ501 ተወዳዳሪዎችን ያቀርባል። መድረክ 270፣ ሰማያዊ ፓርቲ ደግሞ 139። እነዚህ ሶስቱ ናቸው። ኢህአዴግ 501፣ መድረክ 270 እና ሰማያዊ ፓርቲ ደግሞ 139። እነዚህ ቁጥሮች ከምርጫ ቦርድ የተገኙ ናቸው። በእርግጥ በትናንትናው ዕለት የመድረኩን እንደዚሁም የኦፌኮውን ዶክተር መራራ ጉዲናን ስናነጋግራቸው ከ300 በላይ እጩዎችን አሁንም ቢሆን እንዳስመዘገቡ እንደሚያምኑ ነው የሚገልጹት። ምርጫ ቦርድ 270 ይላል። ዛሬ ማምሻውን ደግሞ የሰማያዊ ፓርቲ መሪ አቶ ይልቃል ጌትነትን አነጋግሬያቸው ነበር። 400 ወይም ከ400 በላይ እጩዎችን ማቅረባቸውን ገልጸው አሁን ግን በምርጫ ቦርድ እውቅና ያገኙት 139 መሆናቸውን ነው። እንግዲህ አሉላ፣ እዚህ ላይ አንድ ነገር ልብ ይሏል። በፓርላማ ወይም በህዝብ ተወካዮች ምክር ቤት ያለው መቀመጫ 547 ነውና ገዢው ፓርቲ 501 ሲያቀርብ ሌሎቹ ወዴት ይሄዳሉ የሚለው ኢህአዲግ አጋር ድርጅቶች አሉት። በተለይ በጋምቤላ እንደዚሁ በሶማሌ ክልልና በመሳሰሉት ከኢህአዲግ ጋር በቀጥታ የማይወዳደሩ ቢሆንም አጋር ፓርቲዎች ስላሉት እነዚህ መቀመጫዎች እንግዲህ በአጋር ፓርቲዎቹ የሚሞሉ ይሆናሉ ማለት ነው ለውድድሩ።
የምርጫ ዘመቻው ለመሆኑ መቼ ነው እንዲያበቃ የሚጠበቀው? የተቀመጠ የጊዜ ሰሌዳ አለ?
እንግዲህ የምርጫ ቦርድ የክንዋኔ የጊዜ ሰሌዳዎችን አውጥቷል። ተፎካካሪ ፓርቲዎችም እንደዚሁ በየግላቸው ያወጡታል። የምረጡኝ ዘመቻ ለምርጫ 2 ቀናት እስኪቀሩ ድረስ ማለትም እስከ እኩለ ሌሊት ድረስ ነው የሚከናወነው። የፊታችን እሁድ ደግሞ የምርጫ ቦርድ የድምጽ አሰጣጡን ሂደት ይሞክራል ወይም ይፈትናል። ያ ማለት የድምጽ መስጫ ካርድ የወሰዱ ሰዎች በተገኙበት ሙከራ ያደርጋል። እንግዲህ ይሄ ሙከራ የሚደረገው ይሄ በሆነ በሳምንቱ እሁድ የሚከናወነው ምርጫ እንዲሁ በሰላማዊ እንደዚሁም ደግሞ ያለምንም እክል እንዲከናወን ልምምድ ለማድረግ ታስቦ እንደሆነ ነው በዛሬው ዕለት በምርጫ ቦርድ የተገለጸው። እሁድ ዕለት ሰማያዊ ፓርቲ ሰላማዊ ሰልፍ ጠርቶ ነበረ። የአዲስ አበባ መስተዳደርና ምርጫ ቦርድ ይህንን ሲቃወሙ ቆይተዋል። ዛሬ ምሽት በደረሰኝ መረጃ መሰረት ሰማያዊ ፓርቲ ይህንን ሰላማዊ ሰልፍ ሰርዟል። ነገ ቅዳሜ ግን በጃን ሜዳ መድረክ ህዝባዊ ስብሰባ ጠርቷል። እንግዲህ ይሄን ይመስላል በዚህ ረገድ ያለው አሉላ።
በዛሬው ዕለት ብሔራዊ የምርጫ ቦርድ ለውጭ ጋዜጠኞች ጋዜጣዊ መግለጫ ሰጥቷል። በዛ ጋዜጣዊ መግለጫ ተገኝተህ ሂደቱን ተከታትለህ ነበርና የድምጽ ቆጠራና ውጤት ይፋ የሚደረግባቸው ቀናት በተመለከተ የተሰጠ መረጃ ይኖር ይሆን?
አዎ፣ እንግዲህ አስቀድሞ በጊዜው ሰሌዳው የተቀመጠና የተመለከተ ነው። ውጤት በጁን 21 ቀን ይፋ እንደሚሆን ነው አጠቃላይ ውጤቱ። ግን ጊዜያዊ ውጤቶች የድምፅ አሰጣጡ ከተጠናቀቀ ከ3-5 ቀናት ጊዜ ይፋ እንደሚሆን ፕሮፌሰር መርጋ በቃና በዛሬው ዕለት ገልጸውልናል።
መልካም ሄኖክ፣ በየዕለቱ በስፍራው ተገኝተህ ዘገባዎችን እየተከታተልክ እንደምታቀርብ እናምናለን። የአድማጮችንም አስተያየቶች እንዲሁ ከየአካባቢው ያገኛቸዋቸውን እናካትታለን። ለዛሬው አመሰግናለሁ። መልካም ምሽት ሄኖክ።
መልካም ምሽት አሉላ።
የመንግስትን ሀብት ለምርጫ ቅስቀሳ መጠቀም ህገወጥ መሆኑን ያስታወሱት በሚኒስትር ማዕረግ የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና መንግስታዊ እንቅስቃሴውን ግን መቆጣጠር አንችልም ሲሉ ተናግረዋል። ቦርዱ የዘንድሮውን ምርጫ ለማስፈጸም በትክክለኛ መንገድ እየተጓዘ መሆኑን የገለጡት ፕሮፌሰር መርጋ ነገሮች ከኔ አቅም በላይ ከሆኑ ስራዬን በፈቃዴ የመልቀቅ መብት አለኝ ብለዋል። ፕሮፌሰር መርጋ ዛሬ ለውጭ ሀገር ጋዜጠኞች የሰጡትን መግለጫ የተከታተለው እስክንድር ፍሬው ነው። እናሁ
የኢትዮጵያ ብሔራዊ ምርጫ ቦርድ ቁጥር አንድ ሰው ዛሬ ከውጭ ሀገር ጋዜጠኞች ሲገናኙ የጠበቃቸው ጥያቄ በርካታ፣ የዳሰሱትም ርዕስ ሰፊ ነው። በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ምርጫው ሳምንት ሲቀረው በሰጡት በዚህ መግለጫ በርካታ ጋዜጠኞች ተገኝተዋል። ገዢው ፓርቲ ኢህአዴግ የመንግስትን ሀብት ሳይቀር ለቅስቀሳ እንደሚጠቀም ስሞታዎች ይደመጣሉ በሚል የተነሳው ከቀረቡላቸው ጥያቄዎች አንዱ ነበር። ፕሮፌሰር መርጋ በሰጡት ምላሽ ገዢው ፓርቲም ሆነ ተቃዋሚዎች ይህንን ማድረግ እንደማይችሉ በህግ መቀመጡን ገልጸዋል። ይህንን ህግ ከማስፈጸም አንጻር ግን መታወቅ ያለባቸው ሁኔታዎች መኖራቸውን አብራርተዋል።
ባይ ሎ ስቴት ሪሶርስ አር ናት አላውድ ቱ ቢ ዩዝድ ፎር ካምፔኒንግ።
በህግ የመንግስት ሀብት ለምርጫ ዘመቻ እንዲውል አይፈቀድም። ገዢው ፓርቲም ሆነ ሌሎች ተቃዋሚ ፓርቲዎች የመንግስትን ሳይሆን የራሳቸውን ሀብት ነው መጠቀም ያለባቸው። ነገር ግን ጀርመን ውስጥ ጭምር ያየሁት ግራ የሚያጋባ ነገር አለ። በከፍተኛ ሁኔታ በዲሞክራሲና በሌላውም ዘርፍ ካደጉት አንዷ በሆነችው ጀርመን ገዢ ፓርቲ መንግስት ነው። ስለዚህ መንግስታዊ አገልግሎቶችን መቆጣጠር አንችልም። ለምሳሌ የሆስፒታልና የመንገድ ምረቃን መቆጣጠር አንችልም። ተፎካካሪ የፖለቲካ ፓርቲዎች ይህን እንድንቆጣጠር ግፊት ያደርጉብናል። ያን ለማድረግ መብቱ የለንም። የመንግስትን ሀብት በተመለከተ ግን ለምርጫ ዘመቻ ከተጠቀሙበት እርምጃ እንወስዳለን።
በፕሮፌሰር መርጋ የተጠቀሰው የአንዳንድ ተቃዋሚዎች ቅሬታ
በመንግስት ባለስልጣናት እየተካሄደ ያለው የልማት ተቋማት የመረቃ ስነ ስርዓት ነው። በነቀምቴ ከተማ ለሚገነባው የአውሮፕላን ማረፊያና የብረታ ብረት ኢንዱስትሪ በትናንትናው ዕለት የመሰረት ድንጋይ ያኖሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለምሳሌ ለነዋሪዎች ንግግር አድርገዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በታየው በዚሁ ንግግራቸው መጪው ጊዜ ከድርጅታችን ኦህዴድና ኢህአዴግ ጋር ብሩህ ነው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ አንዳንድ ተቃዋሚ ፓርቲዎች በምርጫ ቅስቀሳ ወቅት ችግር እንደሚያጋጥማቸው በመጥቀስ ቦርዱ ምን እርምጃ እንደሚወስድ ለሰብሳቢው የቀረበ ጥያቄም ነበር። ቦርዱ ገዢውን ፓርቲም ሆነ ተቃዋሚዎችን በኩል አይን እንደሚመለከት ያስረዱት ፕሮፌሰር መርጋ የተወሰዱ እርምጃዎችን ለማሳያነት ጠቅሰዋል።
Whether ruling party or opposition party, they are our citizens. We have to treat them equally. Otherwise, what can I do from this?
ገዢው ፓርቲም ሆነ ተቃዋሚዎች የእኛ ዜጎች ናቸው። በእኩልነት ልናስተናግዳቸው ይገባል። በግልጽ ነው እየተናገርኩ ያለሁት። በገዢው ፓርቲ ሰዎችም ላይ እርምጃ ወስደናል። ለምሳሌ በምዕራብ ሸዋ በመድረክ የምርጫ ዘመቻ ጊዜ ችግር የፈጠረ የገዢው ፓርቲ አባል ታስሯል። በወለጋ በተለይም በአባይ ጮመን ለምርጫ ዘመቻ የተመቸ ሁኔታ ባለመፍጠሩ አንድ የጸጥታ ኃላፊ ከሥራው ተባሯል። ስለዚህም አስፈላጊ ሲሆን እርምጃ እንወስዳለን።
ምርጫውን በተመለከተ ሁሉም ነገር በመልካም ሁኔታ እየሄደ በትክክለኛና በሕጋዊ መንገድ እየተሰራ መሆኑን ፕሮፌሰር መርጋ ያምናሉ። ይህ ባይሆን ግን በግላቸው ጭምር ኃላፊነት እንደሚወስዱ ነው ለጋዜጠኞች አብራሩት።
Otherwise I will have to resign from this job. Go to my university. What can I do from here? I'm here to serve the constitution. I'm here to serve my nation. Freely.
ካለበለዚያ ከዚህ ኃላፊነት በፈቃደኝነት እለቃለሁ። ወደ ዩኒቨርሲቲ መምህርነቴም መለሳለሁ። እዚህ ቁጭ ብዬ ምን እሰራለሁ? እዚህ ያለሁት ሕገ መንግሥቱን ለማገልገል፣ ሀገሬን በነጻነት ለማገልገል ነው። በነጻነት ነገሮች ከኔ አቅም በላይ ከሆኑ ስራዬን በፈቃደኝነት የመልቀቅ መብት አለኝ። ሁሉም ነገር በትክክለኛ መንገድ እየተሰራ ነው። ሁሉም ነገር በተያዘውና በታቀደው መሰረት እየተከናወነ ነው። ስለዚህ እኔ እስከማውቀው ድረስ ከመንግስት በሚደረግ የገንዘብ ድጋፍ ይሁን ከነጻ የአየር ሰዓት ድልድልም ይሁን ከሎጂስቲክስ ዝግጅት ወይም ከስልጠናና ከአቅም ግንባታ አንጻር በዚህ ዓመት ለፖለቲካ ፓርቲዎች የተፈጠረው ምቹ ሁኔታ የተለየ ነው።
የፖለቲካ ፓርቲዎች የገንዘብ ምንጭ ግልጽ መሆን እንዳለበት በመግለጫው ያስረዱት ፕሮፌሰር መርጋ መዋጮ ማግኘት የሚችሉት ከአባሎቻቸውና ከኢትዮጵያውያን ደጋፊዎቻቸው ብቻ መሆኑን አስታውቀዋል። በሰማያዊ ፓርቲ የተመደበውን 92 ሚሊዮን ብር ማጣራት የተፈለገውም ከዚህ አንጻር እንደሆነ ነው የጠቆሙት። ፓርቲው በሰጠው ምላሽ ገንዘቡ በቅር የተያዘና ገና የሚሰበሰብ መሆኑን መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድን ለዘገባው እናመሰግናለን። አድማጮች አሁን ወደ ተከታዩ ቅንብር ነው የምናልፈው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኤርትራ ዲፕሎማት በኢትዮጵያ ጥገኝነት መጠየቃቸው ተገለጸ፣ ኢትዮጵያ ከአፍሪካ ዋናዋ የስደተኞች ተቀባይ ሀገር መሆኗ ታወቀ፣ አፍሪካ ውስጥ ሀብታሞች እየበለጸጉ ድሆች ደግሞ እየደህዩ እንደሄዱ ተዘገበ የሚሉትን ርዕሶች ነው ዛሬ የምንመለከተው። ሮይተርስ የዜና አገልግሎት የኤርትራ ዲፕሎማት ኢትዮጵያ ውስጥ የፖለቲካ ጥገኝነት እንደጠየቁ ዘግቧል። ሮይተርስ የኢትዮጵያ መንግስት ሚዲያ የገለጸውን ወሬ ጠቅሶ ሲዘግብ የኤርትራው ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ አባል የነበሩት መሐመድ ኢድሪስ ለአምስት ዓመታት ያህል አዲስ አበባ ባለው የኤርትራ ዲፕሎማሲያዊ ተልእኮ ይሰሩ እንደነበር የኢትዮጵያ የዜና ስርጭት መግለጹን ሮይተርስ የዜና አገልግሎት ጠቁሟል። ፍትህና ነጻነት ለማግኘት ሲል ረጅም ትግል ያካሄደው የኤርትራ ህዝብ አሁን ለፍትህ ጉድለት ተዳርጓል። ይህን ውሳኔ ለመውሰድ የተገደድኩትም ለዚህ ነው ሲሉ ዲፕሎማቱ መሐመድ ኢድሪስ እንደተናገሩ የሮይተርስ ዘገባ ገልጿል። ከኤርትራ ባለሥልጣኖች ምላሽ ለማግኘት ተሞክሮ እንዳልተሳካ ይሁንና የኤርትራ መንግሥት በሀገሪቱ ሰብአዊ መብት አይከበርም የሚለውን ክስ እንደሚያስተባብል ዘገባው ሳይጠቅስ አላለፈም። ዘ አፍሪካ ሪፖርት የተባለው ጠለቅ ባሉ ትንተናዎች ላይ የሚያተኩር ወርሃዊ መጽሔት ደግሞ ኢትዮጵያ ጥገኝነት ጠያቂዎችን በማስተናገድ ረገድ ከአፍሪቃ የዋናነት ቦታ እንደያዘች ያወሳል። ኢትዮጵያ በግጭት በተናወጠው ክልል መሃል የመረጋጋት ደሴት ተደርጋ ትታያለች። ይሁንና ከመላ አፍሪቃ የበዙ ስደተኞችን በተለይም ከደቡብ ሱዳን የጎረፉትን ስደተኞች የማስተናገዱ ተግባር በተጠለሉባቸው አካባቢዎች ባለው የንብረት ይዘት ላይ ጫና እየፈጠረ በመሆኑ ተግዳሮት ሆኖባታል ይላል ዘ አፍሪካ ሪፖርት ድህረ ገጽ ላይ የቀረበው ጽሑፍ። ጀምስ ጋውቶት የተባለ የ17 ዓመት ወጣት ከደቡብ ሱዳን ወደ ኢትዮጵያ በተሰደደበት ወቅት ለቀጣዮቹ 23 ዓመታት የሚቆይ ሆኖ አልተሰማውም ነበር። አሁንም ከባለቤቱና ከሰባት ልጆቹ ጋር ኢትዮጵያ ውስጥ በስደተኝነት ይኖራል። ወደ ሀገሬ ለመመለስ ፈልጋለሁ፣ ግን እንዴት ልመለስ ሲል ይጠይቅና አሁንም በሀገሬ የጸጥታ ደህንነት የለም። ከአረቦች ጋር ጦርነት የተካሄደው ነጻነት ለማግኘት ነበር። አሁን ደቡብ ሱዳን ነጻ ሀገር ሆናለች። ውጊያው ግን እንደቀጠለ ነው ሲል ማስገንዘቡን ዘ አፍሪካ ሪፖርት ድረገጽ ላይ የወጣው ጽሑፍ ያወሳል። ጄምስ ጋውቶት በአሁኑ ወቅት በስደተኞቹ ሰፈር ኤች አይ ቪ ኤድስን ስለመከላከል ትምህርት የሚሰጥ የማህበረሰባዊ ክፍል ሰራተኛ ሲሆን ኢትዮጵያ ውስጥ ከተጠለሉት 665,000 ስደተኞች አንዱ ነው። ኢትዮጵያ በምትቀበላቸው ስደተኞች ብዛት ባለፈው ዓመት ሐምሌ ወር ላይ ኬንያን አልፋ እንደሄደች ጽሑፉ ገልጿል። ቢልጆክ የተባለ የ27 ዓመት ዕድሜ ወጣት ከ9 እስከ 14 ዓመት ዕድሜ የሚሆናቸው 5 የወንድምና የእህት ልጆችን ይዞ ወደ ኢትዮጵያ የተሰደደው ከጆግሌ ክፍለ ሀገር ሲሆን ወላጆቹና የባለቤት ወላጆች አብረው ሲሸሹ እንደተገደሉ መግለጹን ድረገጹ ላይ የወጣው ጽሑፍ ጠቅሷል። ቢልጆክ ከቤተሰቡ ጋር ባለፈው ዓመት ባዶ እጃቸውን ኢትዮጵያ የገቡት ለ16 ቀናት ያህል ጫካ ጫካውን በእግር ተጉዘው ወፍ ዘራሽ ፍራፍሬ እየበሉና መሬት ላይ ያገኙትን ውሃ እየጠጡ እንደሆነ መግለጹን ዘ አፍሪካ ሪፖርት ያወጣው ጽሑፍ ጠቁሟል። በግጭት እየታመሱ ካሉት ሶማሊያ፣ ደቡብ ሱዳንና ሱዳን ጋር የምትዋሰነው ኢትዮጵያ ከ1990ዎቹ ዓመታት አንስቶ ስደተኞችን ስትቀበል ቆይታለች። ከአራት ዓመታት በፊት 90,000 ስደተኞችን ያስጠለሉ 8 የስደተኛ ሰፈሮች ብቻ ነበሯት። አሁን ግን 23 ደርሰዋል። አብዛኞቹ ኢትዮጵያ ውስጥ የተጠለሉ ስደተኞች ደቡብ ሱዳናውያን ሲሆኑ ከ253,000 በላይ ናቸው። ሶማሊያውያን 245,326፣ ኤርትራውያን 126,363፣ ሱዳናውያን 35,870፣ ከሌሎች ሀገሮች የተሰደዱት ደግሞ 5,300 እንደሆኑ ዘገባ አውስቷል። ከአራት ዓመታት በፊት 450,000 የሚሆኑ የደቡብ ሱዳን ስደተኞች ኢትዮጵያ ውስጥ ይኖሩ እንደነበር፣ ደቡብ ሱዳን ነጻ ሀገር ከሆነች በኋላ ግን አብዛኞቹ ወደ ሀገራቸው እንደተመለሱ የኢትዮጵያ የስደተኞችና የተመላሾች ጉዳይ አስተዳደር ምክትል ዳይሬክተር አቶ አያሌው አወቀ መናገራቸውን ጽሑፉ ጠቅሷል። ዘአፍሪካ ሪፖርት ድረገጽ አያይዘውም ኢትዮጵያ ውስጥ ለተጠለሉ ስደተኞች የሚያስፈልገውን ገንዘብ የማግኘቱ ጉዳይ ችግር እንደሆነ ሲያስረዳ እስካሁን ባለው ጊዜ ከሚያስፈልገው መጠን 12 ከመቶ ብቻ እንደተገኘ ገልጿል። ከለጋሾች የሚገኝ ረድኤት ቢኖርም በቂ ባለመሆኑ በአካባቢው ነዋሪዎች የውሃ፣ የምግብ፣ የትምህርትና የጤና ጣቢያዎች ላይ መጨናነቅ እየፈጠሩ መሆናቸውን፣ በነዋሪው ሕዝብና በስደተኞቹ መካከል ውጥረት እንዳይፈጠር ሁኔታዎችን ማሻሻል እንደሚያስፈልግ፣ ይህን መሰረት በማድረግም የተባበሩት መንግስታት ድርጅት የስደተኞች አገልግሎት የተለያዩ ውጥኖች እንዳሉት ጽሑፉ ሳይጠቅስ አላለፈም። ሲኤንኤን የተባለው የዜና ስርጭት መረብ ስለ አፍሪቃ የሀብትና የድህነት ሁኔታ ሲዘግብ ሀብታሞቹ እየበለጸጉ ድሆች ደግሞ እየደህዩ መሆናቸውን አስገንዝቧል። ፈጣን መኪኖች በዛፎች ባሸበረቁ ጎዳናዎች እያጓሩ ያልፋሉ። የቅንጦት ጀልባዎች በሚያንጸባርቀው ማሪና ይቀዝፋሉ። ሰዎች በባህር ዳሮች በሚገኙ ዘመናዊ ምግብ ቤቶች የሻምፔን ብርጭቆዎችን ሲያጋጩ ይታያሉ። ይህ ሁሉ የሚሆነው በዩናይትድ ስቴትስዋ ማያሚ ወይም በፈረንሳይዋ ሪቬራ ሳይሆን በሉዋንዳ ነው፣ በአንጎላዋ መዲና ሉዋንዳ። የእድገቱ ሁኔታ ግን በሉዋንዳ ላይ የተወሰነ ሳይሆን ከሞዛምቢክ እስከ ናይጄሪያ ብልጽግና እየታየ ነው። በዓለም ደረጃ ፈጣን እድገት በማሳየት ላይ ካሉት 10 ሀገሮች መካከል 7ቱ በአፍሪቃ ይገኛሉ ይላል የሲኤንኤን ድረገጽ ዘገባ። የተወሰኑ የህብረተሰቡ ክፍሎች በአፍሪቃ በሚታየው የኢኮኖሚ እድገት እየተጠቀሙ ነው። በቀጣዮቹ 10 ዓመታት ውስጥ የአፍሪቃ ሚሊዮነሮች በ59% ያድጋሉ ተብሎ ይገመታል። ይህም በዓለም ካሉት አካባቢዎች የበዛ ሀዝ እንደሆነ ዘገባው ጠቁሟል። ናይጄሪያ በአሁኑ ወቅት ሻምፔን ለገበያ በማቅረብ ረገድ አሉ ከሚባሉት ሀገሮች አንዷ ሆናለች። የአውሮፓ የእድገት መጠን ባለበት በመቆሙ የቻይናው እድገት ደግሞ እያዘገመ በመሄዱ የቅንጦት ዕቃ ለመግዛት አይኖች ወደ አፍሪቃ እየዞሩ መሆናቸውን የሲኤንኤን ድረገጽ ዘገባ ይጠቅሳል። በአፍሪቃ ሀገሮች የሚታየው ፈጣን እድገት የአፍሪቃ እርገት የሚል ስያሜ እየተሰጠው ነው። በሌላ በኩል ግን የዚህ ሁሉ እድገት ተቋዳሽ ያልሆነና ባጣ በነጣ ድህነት የሚኖሩት አፍሪቃውያን ብዛት በቀላሉ የሚገመት እንዳልሆነ የሲኤንኤን ዘገባ ሳይጠቅስ አላለፈም። ከመላ ጎደል ከእያንዳንዳቸው 2 አፍሪቃውያን አንዱ በቀን ከ1 ዶላር ከ25 ሳንቲም በታች ገቢ የሚኖር ነው። እንደ አውሮፓ አቆጣጠር በ2050 ዓ.ም በ35 ዓመታት ውስጥ ማለት ነው፣ የአፍሪቃ ህዝብ ብዛት በ3 እጥፍ ጨምሮ ወደ 1.25 ቢሊዮን ከፍ እንደሚል፣ ይሁንና በመላ አፍሪቃ የወጣቶች የወደፊት እድል ብዙም ብሩህ ተስፋ እንደማይታይበት የሲኤንኤን ድረገጽ ጠቁሟል። በኢትዮጵያና በአህጉሪቱ የላቀ የኢኮኖሚ እድገት አላት በምትባለው ናይጄሪያ ወጣቶች በቀን ከ2 ዶላር ባነሰ ገቢ እንደሚኖሩ የሲኤንኤን ድረገጽ ላይ የወጣው ዘገባ ያወሳል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን 3:46 ያመለክታል። ተከታዩ ቅንብር ውይይት በኢትዮጵያ ዲሞክራሲ።
በኢትዮጵያ ዲሞክራሲ እንዲሰፍን ባለፈው ሳምንት መገባደጃ ዋሽንግተን ዲሲ አቅራቢያ በምትገኘው አርሊንግተን ከተማ በተካሄደ ጉባኤ የቀረበ ጥናታዊ ጽሑፍ ርዕስ ነው። ኢሳት የኢትዮጵያ ሳተላይት ቴሌቪዥን ኢትዮጵያና የአፍሪካ ቀንድ በሚል አብይ ርዕስ ባዘጋጀው የሁለት ቀናት ጉባኤ ከቀረቡት ጽሑፎች አንዱ ይሄ ነውና አቅራቢው ደግሞ ዶክተር ዳንኤል ተፈራ ናቸው። በጽሑፋቸው መነሻነት ጉባኤውን የተከታተለው አሉላ ከበደ ከትዝታ በላቸው ጋር ዳንኤልን አወያይተዋል። ዶክተር ዳንኤልን የመጀመሪያው ክፍል ቀጥሎ ይቀርባል።
እሺ፣ ዳንኤል ተፈራ እባላለሁኝ። ዩኒቨርሲቲ ኦፍ ዊስካንሰን ማዲሰን ማስተርስ እና ዶክትሬት በኢኮኖሚ ልማት ጨርሼ ሚሽጋን ስቴት ፌሪስ ስቴት ዩኒቨርሲቲ ውስጥ 23 ዓመታት ተምሬ ከዛ ጡረታ ተሰጥቶኝ፣ ጡረታ ሲባል ኤመረተስ ፕሮፌሰር ማለት ነው። እሱን ካጠናቀቅኩ በኋላ ወደ ማዲሰን ተመልሼ አሁን አስተምራለሁኝ፣ ግን ዩኒቨርሲቲ ውስጥ ሙሉ በሙሉ አልገባሁም። ዩኒቨርሲቲ ኦፍ ዊስካንሰን ዋይት ዋተር የሚባል አሁንም ከዛ ነው የማነጋገራችሁ። እዛ አስተምራለሁኝ። 2 ቀን በሳምንት እዚህ ይገኛለሁ እና ጽሁፎችም ጥናቶችም አካሄዳለሁ ከዚህ። ይሄ ነው እንግዲህ ባጭሩ።
በጣም ጥሩ ነው። እግዚአብሔር ይስጥልኝ ዶክተር ዳንኤል ስለ ሰፊ ትውውቆ። አሁን ውይይታችንን እንጀምራለን። አሉላ፣ እንግዲህ አንተ ንግግራቸውንም ስለ ተከታተልክ ለምን ቀዳሚውን ጥያቄ አታቀርብም?
መልካም ትዝታ፣ አመሰግናለሁ ዶክተር ዳንኤል። በአለፈው ቅዳሜና እሁድ በኢሳት አሰናጅነት የተካሄደው ጉባኤ ላይ ጥናታዊ ወረቀት አቅርበዋል። ዲሞክራታይዚንግ ዘ ኢትዮጵያን ስቴት ይላል በእንግሊዝኛው። ይህ ጽሁፍ በሌሎች ድረገጾችም ላይ ታትሞ ለንባብ ውሏል። በአማርኛ ግርድፉ ኢትዮጵያን ዲሞክራሲያዊት ማድረግ የሚል ነው። እስኪ ከመሰረቱ እንነሳ። እርስዎ በጽሁፎ ያቀረቧቸው የታሪክ ዳራ ያለው ወደ ኋላ ብዙ ዓመታት ሄደው የሚተነትኑ የሌሎች ሀገሮችን ተሞክሮች የሚያነሱ አሉ። ከኢትዮጵያ ጉዳይ በፊት ዲሞክራሲ ማለት በራሱ ምንድን ነው? በጣም የምናውቀው የሚመስለንን ጽንሰ ሀሳብ ከመረዳት ብንጀምር።
እሺ፣ እንግዲህ ዲሞክራሲ የግል ነጻነት ላይ የተመሰረተ አስተዳደር ነው። የግል ነጻነት ከሌለ ዲሞክራሲ አይኖርም። የተቀሩት ሀገሮች ብዙ ፈጅቶባቸዋል የግል ነጻነትን ለማቋቋም ለማክበር እና ኢትዮጵያን ዲሞክራሲያዊ ለማድረግ የኢትዮጵያን አስተዳደር ዲሞክራሲያዊ ለማድረግ ይህ የግል ነጻነት ያስፈልጋል። እሱን ለማድረግ እንግዲህ ዲሞክራሲያዊ አንድነት ኢትዮጵያ ውስጥ ለመመስረት 3 ዋና ጉዳዮች ላይ ነው ያተኮርኩት። የኢትዮጵያን ታሪክ በመመርኮዝ አንደኛው ኢትዮጵያ የክልል ወይም በዘር ላይ የተመሰረተ አስተዳደር አላት ወይ? የላትም። ከበጥንት ጊዜ ስትመለከት የለም። በዘር ላይ የተመሰረተ አስተዳደር የመጣው በጣሊያኖች ነው። እንዳየኸው ወረቀቴ ላይ 1900 በኢሮፕ 1935 በእኛ በ1927 ነው። የእሱ ማፕ ቁጥር አንድ ላይ ስታይ በዘር አይደለም የተከፋፈለው። በኢትዮጵያ ታሪክ መሰረት የተከፋፈሉ አስተዳደሮች አሉ። ለማስታወስ ያህል ብዙዎቹ የኢትዮጵያ ክፍለ ሀገሮች በንጉስ የተተዳደሩ ነበር። ጎጃም፣ ጎንደር፣ ወለጋ፣ ሐረር፣ ሲዳሞ፣ ኢሉባቦር፣ ትግሬ እነዚህ ሁሉ እና እነዚህ ላይ የተመሰረተ አስተዳደር ነበር በንጉሰ ነገስት ስር ሆነው። ችግሩ በዛን ጊዜ እነዚህ ንጉሶች ስልጣናችን ተወሰደ ነው። በመጨረሻ እየጠበቀ መጣ። ሁሉም ተጠቃለው በመሃል ተያዙ እንጂ በኢትዮጵያ የነበረው የዘር አይደለም። የኢትዮጵያ ህዝብ ደግሞ በዘር ተከፋፍሎም አያውቅም። ጣሊያኖች ይሄን ሲያደርጉ በዘር ከፋፈሉ። ይሄን ያደረጉት ለምን መሰለህ? ማፕ 2 ላይ ታያለህ፣ በዘር ከፈሉ። ይሄን ያደረጉት የጣሊያን ምስራቅ አፍሪካ ግዛት ለመመስረት ነው። ትግራይንና ኤርትራን አንድ አደረጉ። ትግሬ ቋንቋ ተናጋሪዎች ስለሆኑ ኤርትራ አሉት። እሱን አማራ አሉ። አማራ እንግዲህ ጎጃም፣ ጎንደር አሁን እንዳለው አይነት አደረጉ። ሐረርን ለብቻ አደረጉ። ሸዋን ለብቻ አደረጉና ጋላ ሲዳሞ አሉ፣ ደቡብና ኦሮሚያ አሁን ተብሎ የተጠራውን። ከዛ በተረፈ ሶማሊያ አሉ። ይሄ እንግዲህ አሁን ምነግርህ ማፕ 3 ላይ ነው። በ1933 ኢትዮጵያ ነጻነቷን ስታገኝ ወደ ታሪካዊዋ የአስተዳደር አገሮች ተመለሰች። እሱ ማፕ 3 ላይ ያሳይሃል። ኤርትራን ይጨምራል፣ ግን 13 ክፍለ ሀገሮች ናቸው። የድሮውን የኢትዮጵያን ታሪካዊ አመጣጥ እንደገና መልሶ አምጥቶ በሰላም ሲሰራ ኖሯል ያ አስተዳደር። ማፕ 4 ላይ ስትሄድ የዘር መጣ። ይሄ ከ1983 ወዲህ ነው። ስለዚህ አሁን ያለው የክልል አስተዳደር እና በጣሊያን ጊዜ የነበረው የክልል አስተዳደር ዘርን ነው መሰረት የሚያደርጉት። አይቻልም፣ አይሰራም። ምክንያቱም የለም እንደዛ አይነት አስተዳደር በኢትዮጵያ ታሪክ ውስጥም የለምም፣ አይሰራምም። በኢኮኖሚ አይሰራም፣ በአስተዳደር አይሰራም፣ ለህዝብ ግንኙነት አይመችም። እና እነዚህን ሁሉ በማየት ኢትዮጵያ ወደ ነባሩ የክፍለ ሀገር ታሪካዊ አስተዳደር መመለስ አለባት። ሁለተኛ ነጻነት መኖር አለበት።
ዶክተር ዳንኤል
እሺ፣
ይቅርታ፣ ታሪካዊ አመጣጡን ገልጸውልናል፣ ግን ጥያቄ እያከልንና እርሶም ደግሞ በወረቀቶ ላይ ያነሱትን ነጥብ እያብራሩ ቢሄዱልን ነው ጥሩ። የእኔ ጥያቄ እንደውም ትንሽ አሁን ካለው ሁኔታ ጋራ የእርሶ ወረቀት አመለካከት ወይንም ጽንሰ ሀሳብ አይጣረዝም ወይ የሚል ነው። ምንድን ነው ቋንቋ ላይ የተመሰረተ አከላለልን ስራ ላይ እንዲያውል ዋናው ኃላፊ ህዝባዊ ሀርነት ትግራይ ነው። ይሄ ደግሞ ተጨቆንኩ የሚል የአንድ የኢትዮጵያ ማህበረሰብ ክፍል ነው። እርስዎ ወረቀቶን የከፋፈሉት የአማራና የትግሬ ለናሽናል ዩኒቲ ወይንም ለሀገር አንድነት እንደ የሚቆረቆር አንድ ኃይል አድርገው ነው። መብታችን ተጣሰ የሚሉትን ደግሞ በብሔር የተደራጁትን ድርጅቶች ደግሞ ከተፈቀደላቸው ተገንጥለው የሚሄዱ ብለው ነው። ይህንን ጽንሰ ሀሳብ ግን ቋንቋ ላይ የተመሰረተ ክልልን ስራ ላይ ያዋለው በመጀመሪያ ቲፒኤልኤፍ ነው እና ይሄንን እንዴት ይመለከቱታል?
አንቺ አሁን የጠየቅሽኝ የኢትዮጵያ ፖለቲከኞች በስንት ይከፈላሉ ለሚለው ነው። የኢትዮጵያ ፖለቲከኞች የፖለቲካ ባለሙያዎች የሚከፈሉት በሁለት በኩል ነው። እዛ ላይ ልመጣ ነው። ግን ጥንታዊ ኢትዮጵያ ሁኔታ እንዴት ነበረ? ከየት መጣ ይሄ ክልል የሚለው ከኢትዮጵያ ጋር ከኢትዮጵያ ታሪክ ጋር ይገናኛል ነው ታሪካዊ መሰረቱን ለማስረዳት ነው። እና ወደ አንቺ ጥያቄ እመጣለሁ። ዲሞክራሲያዊ አንድነት ምንድን ነው የሚለውን ለመግለጽ ነው። አሉላ በጠየቀኝ ጥያቄ ነው። የግል ነጻነት ከሌለ ዲሞክራሲያዊ አንድነት አይኖርም። ዲሞክራሲያዊ አንድነት በኢትዮጵያ ላይ ምን ይመስላል ለሚለው ነው እነዛን ያመጣሁት። ከዚህ በኋላ የፖለቲካ ክፍሎች ያላቾን አቋም አስረዳለሁ። አንድ ልጨርስና እዚህ ላይ በክልል ያለውን ለመተካት ክልል ወደ ነበረው ነባራዊ ወደ ኢትዮጵያ ታሪካዊ የአስተዳደር አገሮች መሄድ አለበት ካልኩ ከሱ ጋር ማያይዘው ነገር አለ። ወደዛ ሲመለስ የግል ነጻነትን የሚያከብር አንደኛ፣ ሁለተኛ ደግሞ ፌደራላዊ የራስ አስተዳደርን የሚያከብር መሆን አለበት አስተዳደሩ። ይሄ ነው። ሁለተኛ አሉ በኢትዮጵያ ውስጥ ያሉ ባህሎችና ቋንቋዎች በእኩልነት መከበር አለባቸው። ይሄ ምን ያመጣል? አንድነትን ያጠናክራል፣ ህዝብን ያቀራርባል። በቋንቋ በባህል እንደዚህ በእኩልነት መታየት አለባቸው። ቋንቋ አማርኛ ነው ወሰድሽ እንደሆነ የጋራ የኢትዮጵያ ቋንቋ ነው። ሌሎች ቋንቋዎች አሉ፣ በብሔራዊ ደረጃ መከበር አለባቸው። ህዝቡ አሁን እያንዳንዱን ሰው ብትጠይቂ ከአንድ ወይም ከሁለት ቋንቋ ያላነሰ ነው መናገር የሚችለው። እኔ በበኩሌ አማርኛ እችላለሁ፣ ኦሮምኛ ትንሽ ሰማለሁ፣ ሲዳምኛ በደንብ እናገራለሁ። ስለዚህ እነዚህ ቋንቋዎች መዳበር አለባቸው። አማርኛ ግን የጋራም ቋንቋ ነው። ይሄ ጸንቶ የኖረ ነው። በኢትዮጵያ ታሪክ አማርኛ በመላው ኢትዮጵያ ይነገራል። አማርኛ ኢትዮጵያ በዚህ አንጻር ከሌላ አገሮች በጣም የተለየች ነች፣ እድለኛም ነች። ደቡብ አፍሪካ 11 ብሔራዊ ቋንቋዎች አለው። የራሱ የሆነ ብሔራዊ ቋንቋ ያለው ህዝቡ የሚገናኝበት በእንግሊዝኛ ነው የሚነጋገረው። ኢትዮጵያ የዚህ ችግር የላትም። ማድረግ ያለባት የተቀሩትን ቋንቋዎች ብሔራዊ ደረጃ መስጠት ብቻ ነው። አማርኛ የንግድ ቋንቋ ነው፣ የህዝብ መገናኛ ቋንቋ ነው። ስለዚህ ማጠናከር ብቻ ነው። አንድነትን ብሔራዊ ስሜትን የሚያጠናክር ይሄ ነው። ሶስተኛው መሬትና ኢኮኖሚ ጉዳይ ነው። እሱ በጣም አስፈላጊ ነው። ኢትዮጵያ ምግብ የላትም፣ በውጭ እርዳታ ነው የምትኖረው። የገበያ መጠን ዝቅተኛ ነው። መሬት የግል መሆን አለበት። በዚህ በኩል ደግሞ እንዴት ነው የግል የሚሆነው ስለሚለው መነጋገር እንችላለን። ይሄንን ካልኩ በኋላ ይሄ ዲሞክራሲ እንዴት ይመጣል በኢትዮጵያ ላለው ማስረጃ መስጠቴ ነው። በእነዚህ በሶስት አንጻሮች ወይዘሮ ትዝታ ላነሳሽው ጥያቄ ትክክል ነው። ምን አይነት ፖለቲካ ነው ኢትዮጵያ ውስጥ የሚካሄደው? ሁለት ክፍሎች አሉ። አሁን አንደኛው ኢትዮጵያ መሰረታዊ ጥንታዊት ኢትዮጵያ ላይ በፖለቲካ የሚንቀሳቀሱ ወይም ከዛ የመነጩ የፖለቲካ ባለሙያዎች በአማራ ትግሬ ባህል ያደጉ የመሩም ናቸው፣ እነሱ ናቸው። ሁለተኛው ተበድለናል፣ ተጨቁነናል የሚለው ክፍል ነው። ይሄ የተቀሩት ትግራይና አማራ ያልሆኑት ክፍል ነው። እና ትክክል ጥያቄዎች አሏቸው። እነዚህ ትክክል ጥያቄዎች ግን በዲሞክራሲያዊ መንገድ አሁን በሰጠሁሽ መንገዶች የማይመለሱበት ምክንያት የለም። ማንም ኢትዮጵያዊ ወይም ኢትዮጵያውም አይደለሁም ይበል፣ ኦሮሞ ውስጥ ያለ፣ ሲዳማ ውስጥ ያለ ወይም ሶማሊያ ውስጥ ያለ የራስ አስተዳደር ፌዴራላዊ አስተዳደር ካለ ምን ምክንያት አለው ለብቻ ይሄዳለሁ የሚልበት? ችግሩ ምንድን ነው? ያንን መብት አክብሮ ያለ ዲሞክራሲያዊ አንድነት ባለመኖሩ ነው።
ከዶክተር ዳንኤል ተፈራ ጋር ያደረግነው ውይይት አላበቃም አድማጮች፣ በነገው ምሽት ሰፋ ብሎ ይቀጥላል። አሁን ታዲያ ለስንብቱ አዲሱ ቀደም ብለንም አላጫወትንም፣ ባይሆን በመግቢያው በዜናችን ውስጥ ለቅምሻ ያሰማኸው ዛሬ ከዚህ ዓለም በሞት የተለየ አንድ ታዋቂ አሜሪካዊ ድምፃዊ በዜናው አምጥተሃል።
ብሉስ ቦይ ነው ቢቢ
ስሙ፣ አጽርሆቱ የመጣው ከሱ ነው። ልክ ነው። እኮ አሜሪካዊ ተወዳጅ ድምፃዊና የጊታር ተጫዋች ቢቢ ኪንግ በአሜሪካ ሙዚቃ እጅግ የገነነ ታዋቂነትና ተወዳጅ ያተረፈ ነው። በ1925 ዓ ም ነው የተወለደው። በ89 ዓመቱ በዛሬ ዕለት ትላንት ሌሊቱን በላስ ቬጋስ ከተማ በመኖሪያ ቤቱ ነው ያረፈው። አዲሱ፣ የቀረን ሰዓት ሙዚቃውን ከማጫወት ሊያልፍ አይችልም። ታሪኩን ልናቅርብ አንችልም። በሌላ ጊዜ እናቅርብና አንድ ዜማን ጋብዝ።
አዎ፣ በዚሁ
ከትሬሲ ቻፕማን ጋር በመተባበር የተጫወቱትን ይህን ተከታዩን ዜማ ጋብዘን እንሰናበት። ቅዳሜና እሁድ መልካም ጊዜ ይሆንላችሁ።
የትግርኛ ፕሮግራም ከዚህ ቀጥሎ ይቀርባል። እስከዛው ከቢቢ ኪንግ ሙዚቃ ጋር ቆዩ።
መልካም ምሽት።